ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። እንደገና ልጀምር መሰለኝ። እንደምሰነበታችሁ አድማጮቻችን፣ የምታደምጡት የኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ዛሬ ቀኑ ጳጉሜ 4 ቀን 2015 የመጨረሻው የሬዲዮ ፕሮግራማችን ነው በዚህ አመት። እሱ ብቻ ሳይሆን የመጨረሻው በዚህ ስቴሽን የምንቀርብበት የመጨረሻው ቀን ነው እና መጀመሪያ እንኳን አደረሳችሁ ለዋዜማው እንላለን። በመቀጠል ከዛሬ ጀምሮ በሚቀጥለው ሳምንት ጀምሮ የምንመጣው 860 ኤኤም ሬዲዮ ላይ ነው የምንመጣው። 2 ሰዓት ነው የምንመጣው። ኢንስቴድ ኦፍ 1 ኦክላክ ዊል ቢ 2 ኦክላክ 860 ኤኤም እና በሬዲዮዋችሁ መስማት ማትችሉን አፕሊኬሽኑ መጫን ትችላላችሁ። ላቭ 860 ዳት ካም ብላችሁ ብትጨምት ብታደረጉ ልክ እንደ 1100 በንጽህና በንጹህ መስማት ትችላላችሁ። ለማንኛቸውም የሚቀጥለው ሳምንት የምንገናኘው በአዲሱ ዓመት አዲስ ስቴሽን 860 ኤኤም ላይ ነው። ይህንን ለማስታወስ ነው። እንኳን አደረሳችሁ። እንኳን አደረሰ አሸናፊ።
እንኳን አብሮ አደረሰ።
እንግዲህ እንግዲህ ይህን 20 ዓመት ነው ይህኛው ስንተኛ ስቴሽን ማለት ነው? ቆይስ 1 2 3 4ኛ ስቴሽን ወደ አምስተኛ ወደ አራተኛ ስቴሽን ወይንም ለሬዲዮ ጣቢያ የምንዘዋወርበት
እንኳን ሁለት ስቴሽን አብሬ ሰርቻለሁ።
አዎ አዎ። የትኛው ላይ? እዚሁ ላይ ነው የሰራ 860 ላይ ነው የሰራው። 860 ላይ?
አዎ 99 ላይ እኮ ነው የጀመርኩት። 99
መጀመሪያ። አንተ ቀኑን አትንገረኝ እንትነ እድሜን ማሰብ አልፈልግም። በተለይ በአዲስ ዓመት ብዙ ጊዜ ነው አንተ ሳላስበው ለከ 99። ኧረ በመድኃኔዓለም። ለማንኛቸውም እንኳን አደረሰ። በዛሬ ጳጉሜ 4 ቀን ነው። ጳጉሜ ሮፋኤል ዝናብ መጥቷል ያሳድግሃል የሚል ነገር ሰምቻለሁና ሮፋኤልን እንኳን አደረሳችሁ ማለት ለማንኛቸው። አዲስ ዓመት እንግዲህ 2 ቀን ነው የቀረው። ምን ትለናል ስለ አዲስ ዓመት? ብዙም ነገር የለም። ያው ችግርና ጦርነት፣ የእንስሳት ደም ይፈሳል ሲባል የሰዎች ደም የሚፈስበት ሀገር ሆኗል ሀገራችንና እንደው ስለ አዲስ ዓመት ዋዜማ ምን ትላለህ? አጠር ባለ መልኩ ገበያ ምክንያቱም ብዙ ነገር የምንወያይ ነገር አለ ብዬ ስለማሰብ እንትን እናደርጋለን።
ጊዜ
ምሳይለ
ሁልጊዜ አዲስ ዓመት ሰው የተሻለ ነገር ስለሚጠብቅ ዞሮ ሲመጣ
አዎ
በተቻለው አቅም በጥሩ መንፈስ ቢቀበለው ደስ ይለዋል። ሁሉ ሲስጨረጨር ታየዋለህ። የሆነ ስሜት በመግባት ግን ያ የተጫነው ነገር እንዳለም ታያለህ። ከኑሮ ውድነቱ ጋር አንድ ላይ ሆኖ ግን አለ። የበግም ገበያው ቆሟል። ዶሮም በየቦታው ይሸጣል። እስከ 1500 ብር ዶሮ ለእናንተ ታምር ነው። 1500 ብር ድረስ ነው ዶሮ እየተፍጨረጨረ ነው። ግን ከብዶታል። ይሄ አዲስ አበባ ላይ ነው የምልህ። ወደ አማራ ክልል እና ሌሎች ክስ ያለባቸው አካባቢዎች ደግሞ እንዴት ሊከብድ እንደሚችል ትገምታለህ። የአዲስ አበባው ላይ ጭነቱ ይታያል። ሰው አሁን ነገ እንትን አይደለም። አሁን ዛሬ እንኳን አሁን ሰዎች በስልክ ሲያወሩ ነገ እኮ ቤተ ክርስቲያን ታዟል፣ ከነገ ወዲያም ጾም ነው፣ እንደዚህ ነው እንትን እና ድሮ እንደ የነበረው አይነት እንትን አይደለም። አዘኑ የክብደቱ ይሰማል። ነይ ግን ዝም ብሎ ልጆችም ስላሉ ልጆች ደግሞ ያሰቆቃውን ሳይሆን የሚያውቁት አዲስ አመት እንደወተው ስለሆነ የሚያውቁት የእነሱንም ስሜት ላለመስበር ሰው የሚችለውን ያህል እያደረገ ነው።
አይ ጥሩ ነው። ዋጋውም አሁን ጀርመን ሬዲዮ ሳዳምጥ ነበርና እንቁላል 12 ብር 14 ብር ይሸጥ ነበር፣ ዘንድሮ ግን 10 ብር ነው ብላስትለኝ ስትናገር ሰምቻት። አንድ እንቁላል 10 ብር እኮ ቅርጫ፣ አንድ በሬ ቅርጫ
ዶሮ ያበሻው ወደ 17 ሁሉ ሆኗል።
እንግዲህ ተመልከት፣
ያበሻው እንቁላል።
አዎ በጣም እኮ የሚገርም።
የፈረንጁ በዓል ሲሆን በብዛት ስለሚወጣ
አዎ
ሰው ደግሞ አይፈልገውም። ምክንያቱም ጣዕሙ ከዶሮ ጋር ጣዕሙ አይወድም። ይለያል እኮ በጣም ጣዕሙ
ይለያል። እርግጥ ግን
እናንተ ያበሻውን ረስታችሁታል፣ አታውቁትም ይሆናል እንጂ በጣም ጣፋጭ ነች።
አዲስ አበባ ስመጣ ብቻ ነው መጀመሪያ የማደርገው ነገር ቢኖር ምንድን ነው? አዲስ አበባ ስመጣ እንቁላል የእንቁላል ፍርፍር መብላት ነው የምወደው። ምክንያቱም ድሮ ያደኩበት ጣዕም ስለሚኖረው እናዚህ ስለማላውቀው። ለማንኛቸው ወደ
አሁን ግን እሱን እንቁላል ማግኘት ከባድ እየሆነ ነው፣ እየጠፋ ነው ዘራችን።
አይ እንግዲህ እሱ ብቻ ዘራችን፣ የእንስሳቱ የሰውም ዘር እየጠፋ ነው። ባክቶኝ እየጠፋ ነው። እሱን አትበለኝ። ለማንኛቸውም እንኳን አደረሳችሁ አድማጮቻችን። የዛሬው የመጨረሻው ፕሮግራማችን እዚህኛው ስቴሽን ላይ በሚቀጥለው ሳምንት 8:60 ኤኤም ላይ ነው የምንገኘው። ሰዓቱም ተቀይሯል፣ ከአንድ ሰዓት ወደ ሁለት ሰዓት ይሄዳልና ኢንስቴድ ኦፍ 1 ክላክ ኢል ቢ 2 ክላክ 8:60 ኤኤም ላይ ነው የምንመጣው። እና ዳውንሎድ አድርጉት፣ እንትኑ አፕሊኬሽኑ ዳውንሎድ አድርጉት። ላቭ 860 ብላችሁ ብታረጉት በደንበኛ ይመጣላችኋል። እንደ ልብ በስልካችሁ ማዳመጥ ትችላላችሁ ማለት ነው። ለማንኛቸው ወደ ፕሮግራማችን ስንግባ እንግዲህ የቀውጥ አመት ሆኗል። ጋሻ ያልቅበትም ያረገዘች ነች አገራችን ብሎ ምጥ ይዟት ምናምን ሲቀባጥር ትላንትና አዳመጥኩትና እንዳትወልድ ሴት ልጅ እንዳትወልድ ጽንሷን እያጨናገፈ ያለበት አገር እሱ የሚመራው ጠቅላይ ሚኒስትሩ የሚመሩት ነው። እና ይሄን እንዴት ነው ማስተዋል የሚያቅተውና አጨብጫቢዎቹ ናቸው የገረሙኝ። ከሁሉ ደግሞ አጨብጫቢዎቹ ነው አንድ በታክሲያን ሄጅ የነበረ ይዛሬ 3 ሳምንት ነው መሰለኝና እንትን ሲያደርጉ መዝሙር ሲዘመር አንደኛው አባት ወጡና ለልበሉ ለልበሉና ከዛ በኋላ ደግሞ አጨብጭቡ ብሎ ሲሉ ሁሉ ማጨበጨበ እና ምንት ምናየው እንትዛልኝ ጋሻ አልቀበት ጠቅላይ ሚኒስትሩ ፍለፊት እየተቀመጡ ነበር ይመስለኝና እና አትላንቲክ ነገር ሳዳመጥ በጣም ይገርም። ለማንኛቸው አማራ ክልል ይሄ በአማራና ኦሮሚያ ዋሳኝ ጨምሮ በተለያዩ ቦታዎች ላይ ጦርነት ውጊያ ያለ ወጋለ ግጭት ይሉታል አንዳንዶቹ፣ ግን ግጭት አይደለም ይሄ ደንበኛ ውጊያ ነው። የአማራ ክልሎች ያላቸው አመለካከትና በተጨባጭ ላይ ያለው ነገር ምን አለ የሚለውን ነገር እንመልከትና ከዛ የደርግ በደርግ ጊዜ የነበሩ የጦር ጀነራሎችም የተናገሩት አለ፣ እሱን እናደርጋለን። ሲ አማራ ክልል ምንድን ነው ያለው? በጣም የሚያሳዝን ሁለት ቪዲዮዎች አይቻለሁኝ። አንደኛው ሰብሰብ ያሉ ሰዎች እያወሩት እያሉ ጧ አድርገው ሲጋሏቸው ሁለቱን ልጆች ሲደፏቸው አየሁኝ። በጣም እንዴት ነው ሲኒማ መመለከት ይመስለኛል አንዳንድ ጊዜና፣ ይህን ያህል ግፍ የበዛበት ሁኔታ ነው ያለውና መከላከያ ሰራዊት ከዚህ በፊት ትግራይ ውስጥ ሲያደርገው የነበረው ኦሮሞዎች ሲያደርገው የነበረው ነገር አሁን አማራ ውስጥ ተደርጓል እና የዛን ጊዜ ሲወራ የነበረው ወሬ ሁሉ ውሸት ሐሰት እንደነበረና የመንግስት ራሱ ተንኳሽነትና የመንግስት የራሱ ጠባጫሪነት ጨካኝነትን የሚያሳይ ነገር ነውና እስቲ እሱንም አንድ ላይ አድርገህ እስቲ ጠቅለል አድርገህ ስለ አማራ ክልል እንጀምር፣ በእሱ እንጀምር። ለክፉ ለደጉም
የአማራ ክልል ከንትኑ ልጀምር። ርዕሰ መስተዳድሩና ምክትል አዛዡ አቶ የኮማንድ ፖስቱ ምክትል አዛዥ አቶ የመላሽ ጣሰው የተናገሩት አለ፣ ከሱ ልጀምር።
እሺ
እንግዲህ ርዕሰ መስተዳድሩ ምንድን ነው ያሉት? አማራ ክልል የሚንቀሳቀሱ ጽንፈኞች ወደ ተራ ሽፍታነት በማውረድ ሰላም አስፍነናል። ጽንፈኞች ክልሉን የማፍረስ ተልዕኮ ከሽፏል። አሁን ክልሉን ሰላም አድርገናል። የቀረው ጥቃቅን የደፈጣ ውጊያ ነው ብለዋል። የአማራ ክልል የኮማንድ ፖስት አዛዡ ደግሞ በከፈልነው መስዋዕትነት አብዛኛው የክልሉ አካባቢ ወደ ሰላማዊ ሁኔታ መመለስ ችሏል ብለዋል። እንግዲህ ይሄን ከቼን የተናገሩት ከሁለት ቀን በፊት ነው። ይሄ ከዛ ትናንትና ሹመት ሾመዋል፣ የዞን አመራሮች ሁሉ ሾመዋል። አሁን እነዚህ ሰዎች ብለ የአማራ ክልል ያሉ ሰዎች ይሰሙታል። ስለሌላ አማራ ክልል ሰው የሚያወሩት ነው የሚለው እነሱ ሌላ አማራ ክልል አለ ማለት
ነው። ከዋናው ይልቅ
እነሱ ነው የምትለው እና የት ጋ ያለው የአማራ ክልል እንደ ባናቅም ስለሌላ የአማራ ክልል ነው የሚያወሩት ብለህ ነው የምትገለጽ። ይህንን መግለጫ እርሳቸው የሰጡ ቀን መቼ ነው? ሮብ ዕለት ሐሙስ ይመስለኛል። ነው ሐሙስ ዕለት መራዊ ከተማን ታውቀዋለህ? 30 ኪሎ ሜትር ቢሆን ነው የሚደርሰው እና እዛ ዝቅ ነበረ መከላከያው። ከዛ ሲሸሽ ነበር ከባህር ዳር ከተማ 2 ኪሎ ሜትር ርቀት ላይ ያለ የዚህ ቻይና ካምፕ የሚባላል፣ እዛ መከላከያ ካምፕ አለ። እሱ መከላከያ ካምፕ ተመቶ ሰራዊቱ ተበትኖ ከባድ ጉዳት ደርሶ ነበር። ሌላ በሰሜን ወሎ ቆቦ አካባቢ እንደዚሁ ቀዩ ጋራ ነው የሚባለው፣ እዛ ጋ ወታደራዊ ካምፕ ተመቶ ከባድ ግጭት ነበረ። እንግዲህ ይሄ ትልልቁ ነው። ከዛ ውጪ በሰሜን ሸዋ፣ በደቡብ ወሎ ከባድ ግጭቶች ነበሩ። ሰሜን ወሎ አንዳንድ አካባቢዎች ግጭቶች ነበሩ። አሁን አንድ በአንድ መዘርዘር ነው የማነች። ለምሳሌ ደቡብ ወሎ ዋድላ ገላንታ ሙሉ በሙሉ ከቁጥጥራቸው ውጭ ሆኖ ወረዳው የፋኖ ታጣ ወረዳ ከተማ ውስጥ ገብተው ነበረ። በሰሜን ሸዋ በኩል አረርቲ በዚህ ወደ በእንትን በኩል የሚወጣው ወደ ኦሮሚያ ለባቡር መስመሩ ሁሉ ቅርብ የሆነ ርቀት ነው፣ ለመንገዱም ለአዲስ አበባ ጅቡቲ አራርቲ ከተማ ሙሉ በሙሉ ተቆጣጥረው እዛ ያለውን የጸጥታ ኃይል በትነው ፖሊስ ኃይል ነበር የነበረው። አስተዳደሩ የሸሸሸሽቶ የሞተ ሞቶ ከቁጥጥራቸው ውጪ ወጥቶ ነበር። እና እንግዲህ አሁን ባለን ሰዓት ውስጥ መዘርዘር የምችለው ነው አንድ በአንድ በየቦታው ሲደረግ የነበረውን ብትዘረዝረው የትኛውን ቦታ ነው? ለመንገዶች ሁሉም አልተቀመጡም። ደብረ ማርቆስ ተነሳ እኮ ባህር ዳር አትሄድም እና አትችልም። በተጨባጭ ያለው ሁኔታ የሆነ እያለ ነው እንግዲህ የምንል እንግዲህ ክልሉ ላይ ሁሉም ቦታ ውጊያ አለ የሚለው እንዳለ ሆኖ የሚዘገንኑ ሌሎች ነገሮችም እየሰማን ሰላማዊ ሰዎች የሚገደሉበት በተለይ ብዙ ቦታ ነው። አሁን ባለፈው ያነሳ ነው አለ መሰለኝ፣ ከዛ በኋላም እዚህ የምዕራብ ጎጃም አካባቢ ሰዎች ሲገደሉ ነበር። አንተ ቅድም የጠቀስከው አለ ደብረ ማርቆስ ላይ የሚዘገንን ነገር ነው የታየ። አደባባይ ከተማ መካከል አቁሞ የወደቁ አስከሬኖችን አይተሃል?
አይቻለሁ።
ወጣቶች ሲረሽኑ ነበር።
ሲወድቁ ተመተው ሲወድቁ አያቸዋለሁ እኔ የሚቀልዱ መስሎኝ ነበር። ሁለት ጊዜ
ተመተው ሲወድቁ ታያለህ። መሬት የወደቁ ብዙ አሉ። እንግዲህ የተቀረጸችው ያየናት ቪዲዮ ተመተው ሲወድቅ የሚያሳየው ትንሽ ሆኖ እንጂ እኮ መሬት ላይ የወደቁ ሌሎች አስከሬኖች ሌሎችም ቦታዎች ገና ያልወጡ ብዙ ሊወጡ እንደሚችሉ ነው የሚቀመጠው። የማጀቴውን ትላንትና ዘጋርዲያን ስላወጣው ትልቅ ኒውስ ሆነ እንጂ ብዙ ቦታ ነው ሲሆነ የዘጋርዲያኑም ያው ሁሉም ሰው ተመልክቶታል። የ85 ዓመት አዛውንትና ህጻናት ሳይቀሩ ነው 70 ሰው የተገደለ። ከየቤታቸው ነው ሲያወጣቸው የነበረው። ቤት ይገባሉ፣ ይፈትሻሉ። ወጣት ካገኙ ይዘውት ከሚዞሩት ጋር ይቀላቅላሉ፣ መጥተው ጥለው ይገላሉ። እና እነዚህ ሰዎች ትግራይ ላይ በፈጸሙት እስካሁን ድረስ ትልቅ ጭቅጭቅ ያስነሳ የፍትህ ጉዳይ የተጠያቂነት ጉዳይ ገና ያልቆመ ሆኖ እያለ እንደገና ሌላ የጦር ወንጀል እየፈጸሙ ነው ያሉት። እና በፊት ወንጀል መፈጸማቸውንም አያውቁም ነበር ማለት ነው ወይስ ወንጀል በአጠቃላይ ምን እንደሆነ አያውቁም ማለት ነው ወይም ማለታቸው ጦርነት ህግ የለውም ብሎ ነግሯቸዋል? እሱ እንደው ዩኒቨርሳል ትሩዝ አድርገው ሁሉም ቦታ የሚሰራ አድርገው ወስደውት ይሁን አልገባኝም። አብይ እኮ የለም ብሏል። ጦርነት ቦክስ በቦክስ ውድድር እንጂ በጦርነት ግን በጦርነት ውስጥ ህግ አለ። ከተዋጊ ውጭ የሆነ ሰው ሰላማዊ ሰዎችን መግደል የሰላማዊ ሰዎች ተቋማትን፣ የጤና ተቋማትን፣ ትምህርት ቤቶችን መምታት፣ የውሃ አቅርቦቶችን መምታት፣ ሰላማዊ ሰዎችን አውጥተ መግደል፣ አስገድዶ መድፈር፣
ይሄ አነጋገር
ምርኮኛን ጭምር
ይሄ አመለካከት
በአግባቡ መያዝ እነዚህ ህጎች ናቸው።
ይሄ አመለካከት ግን የኢሳያስ አፈወርቄ አመለካከትና በቀደምታ ደግሞ አንዳርጋቸው ጽጌ የተናገሩ አመለካከት ነው። ደንበኛ የሻቢያ የኤርትራ እንትኖች ፖለቲከኞች ተንኮለኞች ልበላቸው የእነሱን አመለካከት በደንበኛ ቁጭ አድርጎ ኮርጆ መጥቷል ሰው ጠቅላይ ሚኒስትሩ እና ይሄን ነው። ቀጥል
እና በአጠቃላይ እንግዲህ አሁን ዝርዝር ዲቴይሉ በየቀኑ ሳምንቱ ሙሉ ሲወራ ስለነበር ብዙዎቹ ሰምተውታል። እየከዳ
ምናልባት
ክልሉ ከቁጥጥር ውጭ ወጥቷል።
ምናልባት ለአድማጮች ከዚህ በፊት ልክ ለውጥ እንደመጣ ጊዜ ሰዎች ባላም ባልተመለከቱት መልኩ እኛ ልዩ ዝግጅቶች ነበሩ። ኑሮ ብሮ የሚተላለፍ በኢንተርኔት ብቻ በዌብሳይታችን ብቻ የሚተላለፍ ነበር ታስታውስ ከሆነና እንደዚህ አይነት ነገር መጀመር ሳይኖርብን አይቀርም። አሁን ጊዜና ሰዓት አሁን የዜሴሽ የጣቢያው መቀየር መጣና ትንሽ ወለካፈ እንጂ እንደሱ አድርገን አንድ ቀን ወይ ሁለት ቀን ብንጨምር ሳይሻል አይቀርም። ምክንያቱም የሳምንቱን ዘርዝረን በአንድ ቀን በአንድ ሰዓት መጨረስ አንችልም እና ለአድማጮችም
ቢያንስ ዜናዎች ስላለን አጭር ሰዓትም ቢሆን
ወቅታዊ እንዲሆን እናደርጋለን። ይህን ለማስታወስ ያህል ነው። ቀጥል
እና ክልሉ ከቁጥጥር ውጭ ሆኖ መፍረሱን የምታውቀው የትላንትናችሁ ሹመት
አይታችኋል።
ምንድን ነው በዛ ደረጃ ዞን ድረስ ወርደ የዞን አስተዳዳሪ ሪሻፍል ማድረግና መሾም የነበረው መዋቅር ፈርሷል ማለት ነው።
አሁን እንደምንጠይቃችሁ በህግ እንጠይቃለን ብሏል። በነገራችን ላይ የቀድሞ አመራሮችን በህግ እንጠይቃለን ብሏል አዲሱ ፕሬዚደንት። እነ ዶክተር ይልቃል ሊጠይቁ
ይሄ ማለት ምንድነው? ፈርሶ ነበር ፈርሶ
አዲስ ነው
ፈርሷል። ገና እንደ አዲስ ለማዋቀር ጥረት እየተደረገ ነው። እሱም የዝጋ ቆሞ እንደሚያስተዳድር ምንም የሚታወቅ ነገር የለም። እና የአማራ ክልል ከቁጥጥራቸው ውጪ ወጣል። ሌላ በጣም አስጊው ነገር ይሄ ወደ ኦሮሚያ ክልል በተለይ አሁን ስላንትና በኤጀሬ በኩል ኤጀሬ ማለት በእንትን በኩል ላይ ያለው በሞጆ በኩል ይወጣል። ቅርብ ነው ኦሮሚያ ለዛ በኩል በሞጆ በደብረ ዘይት በኩል ይሄዳል። ባለፈው በመንዲዳ በኩል ነበረ፣ በደራ በኩል ነበረ። እነዚህ በዛ በኩል የሚወጡት ውጊያዎች ወል መቼም ማዕከላዊ መንግስቱን የፌዴራል መንግስቱን አፈግጄ ስልጣን ይዛለሁ የሚል እቅድ ስለሆነ ያለው ይህን ካሰብክ እዛ ውጭ ብለህ ሳይሆን ወጥተህ ነው የምትታገለው፣ መሄድ ነው ያለብህ። ግን አሁን ባለው በየአካባቢው በተወሰነ የፋኖ ኃይል ወደ አዲስ አበባ መሄድ የሚያስችለው አደረጃጀትና ቁመና የለውም። በዚህ ላይ ስትሄድ መጀመሪያ አላያንስ ነው የምትፈጥረው። በምትሄድበት ክልል ውስጥም አላያንስ ትፈጥራለህ። ህዝቡ የፖለቲካ መሰረት ወታደራዊ እንቅስቃሴን የሚደግፍልን አላያንስ ተፈጥሯል። ለምሳሌ ደርግ ጋር ኢህአዴግ ያደረገው ውጊያ ላይ ከትግራይ ክልሎቹ ወደ አማራ ወደ ኦሮሚያ ሲሄድ እዛ አካባቢ መንቀሳቀስ የሚያስችለውን መሰረት ጥሏል። ፓርቲዎች ነበሩት የነዛ አካባቢ ኦህዴድ ነበረ፣ ከሆነ ጋር ይናበቡ ነበረ። ስርዓቱን የማስወገድ እና ፌዴራላዊ ስርዓት ራስን በራስ የማስተዳደር መመስረት ይሄ የጋራ አላያንሳቸው ሆኖ ህዝባዊ መሰረት እየያዘ ነበር ሲራመድ የነበረው። ህወሓት ወደ አዲስ አበባ ለመሄድ ሸዋሮቢት ደርሶ የተመለሰ ጊዜ እንቅስቃሴው ወደ ኦሮሚያ መግባቱ ሲታወቅ ኦሮሚያ ውስጥ ከሚንቀሳቀሰው ኦላ ጋራ አላያንስ ፈጥሯል። ከሌሎችም ጋር በሚያልፍባቸው አካባቢ ወደ ስንት ድርጅቶች ሆነው እኮ ነው አላያንስ የፈጠሩ። አየህ፣ የማዕከላዊ መንግስትን የፌዴራል መንግስትን አስወግደህ በመላ ሀገሪቱ አዲስ ስርዓት ለማምጣት ከሆነ የምትፈልገው አላያንስ ትፈጥራለህ እንጂ የምታልፍባቸው አካባቢ ህዝቦች በጥርጣሬ እንዲያይ፣ አንዳንዴም እንደ ጠላት እንዲያይ የምታድር ከሆነ የትም አትደርስ።
መስማማት።
አሁን አማራ ክልል ያስተዋልኩት ነገር ምንድን ነው? በዚህ በኩል ምንም ዝግጅትም የተሰራም ነገር የለም። የተሰራ ነገር የለም። አላያንስ ለመፍጠር ብቻ እኮ አይደለም፣ እንደውም በጥርጣሬ እንዲታዩ የሚያደርጉ ነገሮች ውጭ አገር ባሉ የአማራ ኤሊቶች ነን የሚሉና አንዳንድ ሚዲያዎች እንደውም የአማራ ህዝብ ወደ ኦሮሚያ ሲገባ የኦሮሚያ ህዝብ እንዳይቀበለው እንዲያደርግ እና መንግስት በራሱ ለፍቶ ያጣውን ደጋፊ እዛ ሆነው የኦሮሞን ህዝብና መንግስትን አንድ እያደረጉ እየሰደቡ ድጋፍ እንዲያገኝ ሁሉ እስከ ማድረግ ድረስ የደረሰ ስራ ስለነበር ሲሰሩ የነበረው አስቸጋሪ ሁኔታ ነው የሚፈጠረው። ስለዚህ ወደፊት ከመሄዳቸው በፊት አንድ አደረጃጀታቸውን ጠንካራ ማድረግ ያስፈልጋል። አሁን አማራ ክልሉ ሲንቀሳቀስ እንዳለው ደጀን የለውም፣ ወደኋላ ሸሽቶ ወደ ቤቱ የሚገባበት እንደሱ አይነት ነገር የለውም። ስለዚህ እሱ የሚኖርበት ሁኔታ መፈጠር አለበት። ከማዕከልህ በጣም እየራቅ በሄድክ ቁጥር ሎጂስቲክሱ በጣም አስቸጋሪ ነው የሚሆነው። ይሄ መኖር አለበት። ከሁሉም በላይ ግን በሚያልፍባቸውና አዲስ በሚይዛቸው አካባቢዎች ላይ እዛ ካለው ህዝብ ጋር አላያንስ መፍጠር አለበት። ስለዚህ የዛን የህዝብ ተወካይ ፓርሻሊም ቢሆን ከሆነ ቡድኖች ጋር አላያንስ መፍጠር አለበት። አለበለዚያ በጣም አስቸጋሪ ነገር ነው እና በዚህ ረገድ ምንም የተሰራ ነገር ስለሌለ የአማራ ክልሉ እንቅስቃሴ በደንብ የታሰበበት አልመሰለኝም። ዝም ብሎ ግብታዊ እዛው ምሽግ ውስጥ ሆኖ እንደ መዋጋት ኦፍኮርስ ክልሉን ያተረማምስና መንግስት አልባ ሊያደርግ ይችላል። ግን የመንግስት አዲስ የመንግስት ስርዓት ወደ መመስረት የመሄዱ ነገር ትልቅ ችግሮች ውስጥ የተቀረቀረ ነው።
ባለፈው ሳምንት ስናወራ ወደ ኦሮሚያ ክልል የሚደረገው ጉዞ ኦሮሚያ ክልል ውስጥ ያሉትን የአማራ ተወላጆች አደጋ ላይ ይጣላል የሚል አንስተን ነበር ታስታውስ ከሆነና እኔ አሁን ከሰሞኑም ያው ነገር በዚህ የአማራና የኦሮሞ ድንበር ላይ ያሉ አዋሳኝ ድንበር ላይ ያሉ አማራዎች አሉ ሁለቱንም ቋንቋ የሚናገሩ
አሎ ድንበር ላይ ይኖራሉ
እነሱን ሰዎች በማመቻቸት በማሰልጠን እንግዲህ የኔ እንትን ነው በማሰልጠና እነሱን በማደራጀት ወደፊት ለመግባት አሁን ቀደም እንዳልከው የክልሉ አንደኛው ኦነግ ሰላልሰማ ኦህዴድ ተቋቋመ ይዛን ግዜ ሁላችንም እናቀው ነገርኑና እንደዚህ አይነት ነገሮች አሁን የኦላ ማይሰማ ከሆነ ምናልባት እንደዚህ አይነት አደረጃጀት አድርጎ ወደፊት የሚቀጥል ከሆነና እርስ በርስ ያለውን ግጭት ምክንያቱም አንደኛው ይሄኛው ከመጣ እንደዚህ አይነት ነገር ከመጣ ምናልባት ኦላ ራሱ ኦኬ የኔም ዓላማ መንግስቱ እንዲነሳ ነው ሌላ ዓላማ ይዞ ይንቀሳቀስ ስካል ሆነ ግዜ ድረስ ከዚህ መንግስት ጋር ከሆነ ያለው ችግሩ ሽግግር መንግስት እንዲቋቋም ብሎ የተናገረው ነገር እርግጠኛ የሚያምንበት ከሆነ እነዚህ ሰዎች ሲመጡ ከነዚህ ሰዎች ጋር ሆኖ መጓዝ መቻል አለበት እዛው ላይ ያለን አሁን ድሮን ከደብረዘይት እንደሚንቀሳቀስ ነው የተነገረውና ደብረዘይትን ለመያዝ ወይም ደብረዘይት አካባቢ ለመቆጣጠርና የዚህ አዲስ አበባ ጅቡቲን መንገድ ለመዝጋት ሐሳብ አለ የሚል ባለፉት ሁለት ቀኖች ሲንሸራሸር ነበር ዛሬም ራሱ የተነገረ ያለ ነበር ከመምጣት የፊት ያየሁት ነገር ስለነበረ ነው ብለው እሱስ ምናልባት አሁን ባለው ሁኔታ ሄደው ይሄ ድሮን የሚመታ ራስ እነሱ የሚመታ አዎ ስለ ድሮን ስናነሳ በቀደመታ ሄሊኮፕተር ጋንሺፕ ሄሊኮፕተር እና ድሮን ተጠቅሟል ሐሙስ ለታ ማታና አርብ ለታ
አውሮፕላኑ ሁሉ ተጠቅሟል ደጋዳሞት
አዎ እና እነዚህ ነገሮችን ስትመለከታቸው አንደኛ በደንበኛ ስትመለከት ውጥረቱ እንትን ብሏል ድንጋጤ የበዛበት ይመስለኛል ሁሉንም ነገር ለወርውርና ማገኘውን ልምታ የሚልም አመለካከትም ሊኖር ይችላል ከዛ ደግሞ ጉልበት እኔም እኮ ጉልበት አለኝ አርፋችሁ ትቀመጡ ይችላል የሚል ነገር አለ እኔም ፈራው የምጠብቀው ነገር አንድ ነገር ቢኖር ከዚህ መንግስት አሁን መስከረም ፀሐይ እየበራች በመጣች ቁጥር በድሮን ይጨርሳቸዋል የሚል ግምት አለኝ ይሄ በድሮን በምንም አይነት መልኩ
ይመቻል
በደንብ ይመቻል ትግራይ ውስጥም የተደረገው ነገር ያ ነው ምንህ ብዙ ነገር አለ እዛ እንኳን ባንጋም ግን ለማንኛቸውም ድሮኑን ተጠቅሞ ያስገባው ድሮኖች ስላለ መንግስት ድሮኖች ተጠቅሞ ሊያጠፋቸው እንኳን ባይሆን መንገዳቸውን ሊያበላሽባቸው ማበላሸት ብቻ ሳይሆን ሊያስቆማቸውም ይችላል ያ ደግሞ ከሆነ አማራ ክልል ለአንዴም ለመጨረሻ ያልቀለታልና ይህንም ጥንቃቄ ማድረግ አለበት ይህን ነገር እንትን ለማድረግ ብዬ ነበርና እና የደብረ ዘይትን የአየር ኃይሉን አካባቢ ለመቆጣጠርና ለመያዝ ለመቆጣጠር ሳይሆን ምናልባት እንግዲህ ለመቆጣጠር እንኳን ባይሆን ምክንያቱም ብዙ ወታደር አለ የሚል ግምት አለኝ እና
ከባድ ኃይል ነው ያለው አሁን ባላቸው አደረጃጀት በጣም ከባድ
አዎ እንግዲህ እዛ ያሉት ካልተባበሯቸው ማለት ነው ኦላ እና ሌሎችም ካልተባበሯቸው ማለት ነው
አላያንስ መፍጠር ያስፈልጋል ይሄ እኮ ነው ስትራቴጂ የፖለቲካ ስትራቴጂ ትይዝና አላያንስ የሚፈጠረው በስትራቴጂ ላይ ነው ወል በስትራቴጂ ብትለያይ አንዳንዴ ደግሞ የታክቲካል አላያንስ የሚፈጠርበትም ሁኔታ አለ አሁን ታክቲካልም ስትራቴጂካል አላያንስን ተውና ለጊዜው እንኳን የጠላት በሚል ታክቲካል አላያንስ አልፈጠረም እንዴት ነው ወደፊት የምትሄደው ነው እዚህ ሁኔታ እና ትንሽ ከባድ ነው እኔ ያሰቡበት አይመስልኝም በጣም ነው የሚጎዱት አሁን የአማራ ክልል አሁን ባለፉት አራት ወራት እንደቆየበት አንድ አመት ቢቆይ ምን ሊሆን እንደሚችል አስብ ምን አገባው አብይ አህመድ ሰውን እየሰበሰበ እያስዋጨ እንደመሰሳቸዋለን ኢትዮጵያ ወደ ብልጽግና ከፍታ ትሄዳለች እያለ ወሬውን እያወራ ይኖራል
ይኸው እናሸንፋለን
የአማራ ህዝብ ግን ምን ሊሆን እንደሚችል አስብ የአማራ ክልል ትንሽ መሬት አይደለም በኢትዮጵያ ኢኮኖሚ ላይ ያለው ለኢትዮጵያ ኢኮኖሚ ያለው ድርሻ በጣም ትልቅ ነው ይሄ ክልል በኢኮኖሚ በዚህ ደረጃ ደቀቀ ማለት የአማራ ክልል ብቻ ሳይሆን ጉዳቱ የቀረውም የኢትዮጵያ አካባቢ ነው አሁን ጤፍ በአንድ ጊዜ ተነስቶ 1400 1500 ብር ዝቅተኛው 1200 ብር የሆነው ለምን ይመስላል የአማራ ክልል የፈጠረው ነው አንድ አመት እንደዚህ ከቆየ ያ ክልል ይሞታል
ያ ክልል ብቻ ሀገር
ያሰው ክልል ውጪ የምንኖረው መኖር ያቀተናል
ሀገር እንዳለ በሙሉ ነው የሚሞተው ሞቷል ኦልሬዲ የትግራይ ጦርነት እኮ ሰው አልተረዳውም አልገባውም እንጂ ሲጀመርም አልገባውም አሁንም ያልተረዳው ነገር ቢኖር ምንድነው ትግራይ ውስጥ መንግስት የጀመረው ጦርነት ያካሄደው ጦርነት ይሄ ቀድሞ መጥ ስለመጥቶኝ ምናም ነገር ነው እሱ ውሸት ነው እሱ አሁን አንድ ቀን ተወጥሮ የተያዘለት አብይ በግርድፍ አድርጎ ይነግረናል እሱ ራሱ ጦርነቱን እንዳካሄደ እንደጀመረ ይነግረናል ምንም ችግር የለውም እሱ ግን ለማንኛቸውም ያ ጦርነት ሀገሪቱን ማትወጣበት አዘቅቶት ነው የከተታት ማትወጣበት አሁን እንደገና ደግሞ ተመለሰ የዛ ችግር አሁን ኦሮሚያ ክልል ነበር አማራ ክልል መጥቷል እኔ በነሽኩል ምናምን በቃ ተናንሽ ናቸው ስለተረሱ ነው ግን አደጋ ደግሞ እዛ ካይ ያንጃበበ እንደሆነ ከሰሞኑ ያየናቸዋል ሶ ወደፊት የምናወራቸው ነው ለዛሬ ጊዜም ይለንም እንግዲህ እነዚህ ችግሮች እየበዙበት አሁን እንዳልከው አማራ ክልል ኦሮሚያ ክልል የሚደረጉ ትግራይ ውስጥ የሚደረጉ ችግሮች የሚመጡ ችግሮች ለሀገር ቀውስ ናቸው እንጂ ለክልሎች አይደለም ለሀገር በቃ ለሀገር እንደ ሀገር መቆም የማንችልበት ደረጃ ላይ ያለ ነው አለንም ብዬ ለመናገር እኔ በጣም የሚከብደኝ ጊዜ ነው ያለው ምክንያቱም መንግስት ከአዲስ አበባ ውጪ ማሳደር ያልቻለበት አዲስ አበባንም ራሱ በፖሊስና በወታደር ካልሆነ በስተቀር ማሳደር የቻለበት ጊዜ የሆነ አይመስለኝም በየቦታው የግድያ ችግሮች የበዙበት ነው የደርግ ሰራዊቶችን አነጋግረው ነበርና የእርስ በርስ ግጭቱ በግጭት መቆም አለበት የሚል በጣም ከበድ ያለ ጠንካራ ያለ ንግግር ተናግሯል። እኔ አንዳንድ ጊዜ በታክሲያን ትቻለሁ መሄድ እሄዳለሁ ግን ድሮ የነበረ እንትን የለኝም ስሜት የለኝም እና አሁን መጨረሻ ላይ ምን ነበር የወሰድኩት የሚያደርጉትን ሳይሆን የሚናገሩትን አዳምጡ የሚል አንድ ቦታ አንድ ትምህርት አለች አንድ ቦታ ረስቼዋለሁ የት ጋር እንደሆነ ባላቀው እነሱ ትምህርት አለና
አዎ ካህናትን
አዎ እና እንደው
የሚያስተምሩት ያው እግዚአብሔርን ቃል መጽሐፍ ቅዱስን ስለሆነ እሱን ትሰማለህ
አዎ እንደሱ ብዬ ነበረ መሄድ እንትን ያደረግኩትና አሁን ግን አሁን ደግሞ ስመለከት የሚያደርጉትን ትቼ የሚያስተምሩትን ስል ማስተማሩ ራሱን በራሱ የተጋጨበት ከጊዜ ጋር የሚሮጥ ትምህርት ከጊዜ ጋር የሚሄድ ጸሎት እንዲህ የሆነ ነው ያሉት። አምስት ዓመት ሙሉ አብይ ጠቅላይ ሚኒስትር አብይ ከመጡ ጀምሮ አምስት ዓመት ሙሉ ከግራ ከቀኝ ህዝቦች እየታረዱ ነው ያሉት እያለቁ ናቸው በጎንዮች እየተሰቀሉ ያሉበት ጊዜ ነበር። ግን ያም ሆኖ ትግራይ ውስጥ ያሁሉ ሰው ሞቶ አማራ አዲስ አበባ እንዳይገባ ተደረጎ እናት ከሆዷ ጽንሷ እንዲወርድ እየተደረገበት ያለበት መንግስት ያለበት አምስት ዓመት ሰቆቃ አንድም ቀን ያልተናገሩ ቄሶች አባቶች ተነስተው ጾሙ ጸልዩ ማለት ጀምሯል ልክ ጀነራሎቹ እንዳሉ እንደተናገሩት ማለት ነው። እና እሱን ደግሞ ስል ሌላ ደግሞ አዲስ እንኳን አይደለም የቆዩ ናቸው የፕሮቴስታንት ፓስተር ደግሞ አሉ ካለዚህ መንግስት ምን መዳኛ የለም ብሎ ደግሞ በቀደም ሰሞኑ ሲጮሁ ነበር። እዚህ አትላንታ ያሉ ፓስተር ናቸው ትልቅ ሰው ናቸው ከዚህ ከመንግስት ጋር። እኔ ግን ያልገባኝ እኚህ ሰው ከወለጋ ነው የመጡት የወለጋ ሰው ናቸው ወለጋ ውስጥ አማራ ስለሆነ ብቻ ስለሆነች ብቻ የተገደለች ወለጋ ውስጥ ህፃን ልጅ መወለድ አይደለም እንዳይቀበር ተደርጎ የተጣለበት የተቃጠለበት አለ እሳቸው የሚሉት ሀገር የሚሉት መንግስት ይሄን መንግስት ካነካችሁ ቀውሱ የባሰ ነው ከዚህ የባለሰ ምን እንተናለና እኔ አንዳንድ ጊዜ እነዚህ የሃይማኖት አባቶች መስቀል ይዘው ምን እንደማረግና ትምርታቸውን ፈልጌ የነበረ ስራቸውን ትጪ አሁን ስራቸውም ትምርታቸውም ነገር ያበላሽ መጥቷልና እንደወታደር ማሰብ ጀምሯል። ወታደሮቹ ራሳቸው ትግራይ ውስጥ ጦርነት በሚካሄድበት ጊዜ አንድም ቀን ሲናገሩ ግፋ ባሎ ሲሉ የነበሩ ናቸው ከጥሮታ ወጥተው በካዘራ ወጥተው የሻቢያ ወኪል ከሆነ ሚስቶቻቸው ጋር ፍለፊት ነው የምናገረው ከእነሱ ጋር ሆነው ግፋ ብለው የነበሩ ሰዎች አሁን ምንድን ነው ምን የታዲስ ነገር ተለወጠና ነው ወይስ አገሪቱን ገና ዛሬ ነው ያወቋት ችግርን አገር ላይ እንዳለች ያወቁት ቄሶቹም ሆነ የሃይማኖት አባቶቹ ወታደሮቹ ነው ወይስ ንገረኝ እሱና ወደ ላንትናችን ይላለን።
በመሰረቱ ግጭት ይቁም ማለታቸው ጥሩ ነው ሀዘን ላይ ነው ያለነው ጸልይ ማለታቸው ጥሩ ነው። ግን ሁሉም ሰው የታዘበው ግማሹ ተሰናግሯል ግማሹ ታዝቦ ዝም ያለው እንዴ አምና አዲስ አመትን ስናከብር ትግራይ ዙሪያውን ተከባ በላይ የኤርትራ ጦር መጥቶ በድሮን እየተቀጠቀጠ ህፃናት ላይ በዚህ በሰሜን ምስራቅ ያሉን ሽሬ ምናምን ላይ በድሮን እና በሚግ ቦምቦች እየወደቀ ህፃናት ላይ እየፈረሰ ከፍራሽ ውስጥ ሲወጡ ስንመለከት ነበር። መቀሌ ከተማ ላይ ህፃናት መጫወቻ ቦታ ላይ በድሮን ጥቃት እየተፈጸመ ህፃናት ሲያልቁ እያየን ነበር። ያን ጊዜም አዲስ አመት እንደዚሁ መጡ ነበር። ረባካችሁ ሰው እያለቀ ነው፣ ምህላ ያስፈልገናል፣ ጸሎት ያስፈልገናል፣ ዳንኪራችንን እንተው ለምን አላሉም። እነሱም ኢትዮጵያውያን ናቸው፣ ኦርቶዶክስ ክርስትና ተከታዮች ናቸው። አየህ፣ በመርህ ለማሰብ ማለት ጀኔራሎቹ ያኔም የእርስ በርስ ግጭት ነው። ትግራዋይ ኢትዮጵያዊ አይደሉም እንዴ? የእርስ በርስ ግጭት ነው። የእርስ በርስ ግጭት ይጎዳናል አላሉ። ሰይጣኖች ናቸው ነው ያሉት። በስመ አብ ወልድ ብላችሁ ተኩሱበት ነው ያሉት። እንዴት እንደሚተኮስ ከዘራቸውን ወደ ላይ እያነሱ ነው ያሳዩት። አሁን በጣም ሰሞኑ ሚዲያ ላይ በጣም ያየናቸው ዋሲሁን የሚባሉ ተሸበት ነው። ያን ጊዜ ምን ሲሉ ነበር? ይሄን መጨረስ ነው ሲሉ አልነበር? ያን የእርስ በርስ ግጭት ነበር። ምንድን ነው ይሄ ደብል ስታንዳርድ? ሰው በዚህ የአዛውንትነት እድሜው እንዴት ከመርህ ውጭ ይኖራል? እንዴት ያስባል? ያስፈራሉ። እነዚህ ሰዎች የሚያስፈሩኝ ናቸው። እኔ በቃ
ፈጣሪም
አንደኛ ይውል የአማራን ህዝብና በተለይ ቤተክርስቲያኗን ከሌላው ጋር የሚነጥለው ምን እንደሆነ ታውቃለህ ነው?
እንደዚህ ሰዎች አው
ይህ እንዳጋጣሚ እኔ መጀመሪያ ልባል አልኩትም ነበር። የሆነ ልጅ ነው፣ የኦሮሞ ነው። ይቺ ቤተክርስቲያን ኦሮሚያ ውስጥ ግጭት ከተጀመረ ስንት ጊዜ ነው? አዲስ አመት ሆኖ እኮ ግጭቶች ነበሩ። ጀኔራሎቹ ያን የኦሮሚያውን ግጭት መቼ ቁም ብለው ያውቃሉ? ምንድን ናቸው እነዚህ? የኦሮሞ ህዝብ ኢትዮጵያዊ አይደለም ወይ ብሎ ነው የጠየቀኝ። ይቺ ቤተክርስቲያን የኦሮሞን ህዝብ ትወክላለች ወይ ታዲያ ነው ያለ። ይህ እንዴት ቤተክርስቲያኗን ከተቀረው የኢትዮጵያ ህዝብ ጋር እየነጠሉት እንደሆነ የትግራይ ህዝብ ምንድን ነው የሚላቸው? ያኔ እሱ ሲያልቅ ምህላም ጸሎት አያስፈልግም ይለቅ።
ፓትሪያርኩ ሲናገሩ እንደውም
ጋር ሲደርስ ግን እሱ አይለቅ አይለቁ ሁሉም ነው።
ፓትሪያርኩ አንብተው
ብዙ ነው የታዘበው።
ፓትሪያርኩ አንብተው ለአማራም የዛሬ ሶስት ዓመት መሰለኝ ከጦርነቱ በፊት ሲያለቅሱ እነዚህ ስደተኛ ታሳደን መጣን ያሉ ቄሶችም ሆኑ ውስጥ የነበሩት ምንም ነገር ሳይሉ ከዛ በኋላ መልእክታቸውን በተለያየ መልኩ አውጥቶ ሲያወጡ እኛን አይመለከትም እሳቸው ረ የግላቸው ነው ብሎ እሳቸውን ሲያንጓጡጡ የኖሩ ሰዎች ናቸው። አዎ። እና እነዚህ አይነት ሰዎች በነገራችን ላይ አቡነ ማትያስ ለሕክምና አሜሪካን መጥተዋልና እግዚአብሔር ምሕረቱን ይስጣቸውና በሰላም ታክመው በሰላም እንዲገቡ የሁላችንም ጸሎት ይሁን። እሱንም ለማለት ነው እንግዲህና እንደዚህ ያደረጉ ሰዎች ናቸውና አሁን እንትን ያደረገኝ ምንድን ነው ከስራቸውም እሺ ብዬ ትምህርታቸው ራሱ ደግሞ የሚከፋፍልና የሚያባላ ሆናል። ለራሳቸው ለኮፍያቸውና ለቀሚሳቸው ልብስ ለበሱ አሉ አቡነ ጴጥሮስ እንደዚያ ልብስ አለበሷቸው ብሎ ሲዝናኑባቸው ነበር። ብዙ እዛም ሳልግ ባለ ጊዜው እና እነዚህ ሰዎች በእነሱ ምክንያት 30-50 ሰው ሞቶ ሻሸመኔ ላይ ተገድሎ ከጠቅላይ ሚኒስትሩ ጋር ቆጭ ብለው ባለ 10 አንቀጽ ድርድር አድርገው ቤተክርስቲያኖቱን ከፋፈሉት። የተከፋፈለ ቤተክርስቲያኑ ደስ ይበላችሁ። እንግዲህ እስቲ እኔ በቃ የሚያሳዝንኝ ይሄ ንጹሕ ምእመኑ አገሬ ሃይማኖቴ ብሎ ያለው እንደዚህ በሆነ ባልሆነው ሲጉላላና ሲያዝን ሲያለቅስ ማየት ነው የሚከብደኝና ለማንኛቸውም ይህን ታዝብ ያለሁኝና እነዚህ ሰዎች ትምህርታቸውንም ስራቸውንም አንዳንድ ጊዜ መቀበል የሚከብድ እየከበደ የመጣበት ነገር ሆኗልና እሱን ለማለት ነው። የጀነራሎቹም እንደተጠበቀ ሆኖ እንግዲህ ይሄ ባለፈው ሁለት ዓመት በነበረው ጦርነት የአሜሪካን መንግስት አቋሙ ግልጽ ነበር። የጆ ባይደን አድሚኒስትሬሽን እቀባ ወይም ደግሞ ሀገሪቱን ለአንድ ዓመት እንትን የጣለው ማዕቀብ ለአንድ ዓመት እንዲቀጥል ብሎ ወስኗል። እንግዲህ ይሄ በፊት ትግራይ ነበረ፣ አሁን አማራና ኦሮሚያ ክልልን ተነጋገሩ ብለው ከአንዴም ሁለት ጊዜ ተናግረው የሚሰማቸው አጥተዋል። እና አሁን ማዕቀቡ ለአንድ ዓመት እንዲቀጥል አድርገዋልና ማቀው ምን ምን ለምን ተራዘመ እንግዲህ ከዚህ ሌላ ምን ሎክ ምን ሎክ ከሌላ ሌላ ምትለኝ ከተጨመረበት አላንተ የራስ ከመለካከት ሱናል የተባበሩት መንግስታት
እንግዲህ እኔ የሚገርመኝ ነገር ስላለ ነው ሁሉ ግዜ የሚገርመኝ ነው መሰለኝ አዲስ ነገር የለውም ይችላል አሁንም ኢትዮጵያ ውስጥ ይህንን ግጭት በሰላም ፍቱ ነው ያን ጊዜም እኮ ያው ነው
ሌላ ምንም ነገር የለም
ወንጀሎች አትፈጸሙ ነው እና በሰላም ፍቱ ወንጀሎች እየተፈጸሙ ነው ወንጀል አትፈጸሙ የሰብአዊ መብት ጥሰት አትፈጸሙ ነው ይሄ እንዲሆን ለማድረግ ፕሬዠር ለማሳደር ነው ያን ጊዜ ኖሞር እኮ የመጣው በዚህ እና ኖሞር በላናቸው ስልችት እስኪል ድረስ በየቀኑ
አዎ
በባንዲራ ይወጣ ኖሞር 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 ተባለ። አሁን ሰውየው እብድ ስለሆነ አሁን ደግሞ አማራ ክልል ላይ መጣና ፍሽንን አደረገ። ሰብአዊ መብት ተፈጸመ፣ የጦር ወንጀል ተፈጽሟል የሚያስብል ነገር አለ። በሰላም ፍቱ ብለው በተደጋጋሚ ተናገሩ። ማይከመር መጥቷል እንግዲህ እምቢ ስላሉት ይሁን ምን ይሁን ምንም የሰማነው ነገር ግን የለም። ስለዚህ ምንድነው እሱ አሁንም አይ ይሄ ነገር በሰላም ካልፈታችሁና የሰብአዊ መብት መፈጸማችሁን ካላቆማችሁ ከነጋ ወዳጅ ልትሆኑ አትችሉም። እነዚህን ቫልዩስ አታከብሩ። እነዚህን ቫልዩስ እነዚህን የዲሞክራሲና የሂውማን ራይት ቫልዩስ ማያከብር ግን ወዳጅ ሊሆን አይችልም። እንድታስተካክሉ ጫና አደርጋለሁ ነው። አሁን ስኖሞር ይላሉ።
አይ
ይሄ ነው
በመኖር የሚባል ነገር የለም።
አሁን ያድርጉ። እሺ አሁን አሁን ደስ ብሏቸዋል ወደውታል
እንዴ በጣም
በአዎንታዊነት አዩ። ያንም በአዎንታዊነት ነበር መታየት የነበረበት። መቼም በአንድ አመት ጊዜ ውስጥ ኢትዮጵያ ውስጥ ለዘላለም ትምህርት ሊሆን የሚችል ነገር በመርህ ማሰብ ምን ማለት እንደሆነ የምንወደውና የምንጠላውን ነገር መርህ ላይ ተመስርተን መሆን እንዳለበት የተማርንበት ብዙዎችም ራሳቸው ምን አይነት ስበርስ የሚጣራስ ነገር ውስጥ እንዳሉ የተመለከቱበት ነገር ሳዝበናል። ይህንኑ ነው ማለት የሚፈልገው።
እሺ የተባበሩት መንግስታት ድርጅት የሚቀጥለው ሳምንት ጉባኤውን ይጀምራል። የሰብአዊ መብት እንዲመረመር ኮሚቴ ተቋቁሞ ነበረ። ያ ኮሚቴ በዛ አሁን ይቀጥላል ይኖራል። አሁን ትልቅ እንትን ያለውና የተለያዩ የሰብአዊ መብት ተሟጋቾች ደብዳቤ ጽፏል። የተባበሩት መንግስታት የአፍሪካ ዩኒየንን በጣም አሳፋሪ በሆነ መልኩ ነው ማየትም የምፈልገው። ምክንያቱም ድሮም ለእንደዚህ አይነት ነገር የማይሆን ነገር ነው። እኔ እነዚህ አዲስ የመጡት የተባበሩት የአፍሪካ መሪዎች ምን አይነት ድንቁርና ውስጥ ወይንም ደግሞ ግን በቃ እነሱም ነገ ጠዋት ያን ነገር እንደሚያደርጉ ስለሚያውቁትና ራሳቸው ላይ ሌላ ችግር ይመጣል ብለው ስለሚያስቡ ወይም እያደረጉም ስላለ እዛ ውስጥ እንትን ማድረግ አልፈለጉም። እና ይሄ ነገር የሚራዘብ ይመስላል። አሁን ስመለከተው የሚራዘብ አይመስልም። ምናልባት የባይደን እንትን ምክንያቱም ይሄ ምርመራ ተደርጎ ማን ነው ምን ያደረገው የሚባለው ነገር ካልታወቀ ኢትዮጵያ አሁን ባለችበት ሁኔታ ምን ዋጋ የላትም፣ እንደ ሀገር የላትም። እንደ መንግስት ደግሞ አምባገነንነት እየበዛ እየጨመረ ነው የመጣው። የእርስ በርስ ግድያው በየቦታው እንደቀጠለ ነው የሚሆነው። አንድ ቦታ ላይ ግን የለም ከሌ ነው ብሎ በኃላፊነት የሚያሰው የሚጠየቅ ሰው መምጣት አለበት። ይሄ ነው ዋና ትልቁ ነገር። ምክንያቱም መንግስት አጭበርብሮ ማለፍ ነው የሚፈልገው። አሁን በተቻለ መጠን ከትግራይም ጋር ለመነጋገር ታድርጓል። ሌሎችም የሞከራቸው ነገሮች ነበሩ፣ የተሳኩም አይመስልም። ግን ለማንኛቸውም ምን ይመስላል ይሄ ሪፖርት እንትን የሚያደርግ ማን ነው ምርመራ የሚያደርጉት ነገሮች፣ እሱን አጠር አድርገን እስኪ ተመልከተው።
እሺ፣ መጀመሪያ የአፍሪካ ህብረት የህዝቦች የህዝብና የሰብአዊ መብቶች ኮሚሽን ነው የሚባለው። እሱ ምርመራውን አቋርጫለሁ ነው ያለው። ከአሁን በኋላ አያስፈልግም። ጥሰቱ አልተፈጸመም ነው የት አለ? ምንድን ነው? ምን ጋር ምን ላይ ደርሶ ነው? ምን አግኝቶ ነው? አያስፈልግም ያለ? ምንም የነገረን ነገር የለም። ትልቁ ነገር ምን መሰለ፣ አፍሪካ ህብረት የሚባለው ተቋም ዛሬ ደግሞ እዛ G20 ውስጥ ገባ ተብሎ G20 ምንም ውስጥ ቢገባ ምንም ጥቅም የሌለው ይሄ የአምባገነኖች ማህበር ነው። የመሰረቱት በሙሉ አምባገነኖች ናቸው። ስለዚህ ያምባገነኖችን ኢንተረስት ማስጠበቅ እንጂ የህዝብ ኢንተረስት አስጠባቂ አይደለም። የአፍሪካውያን ሳይሆን የዲክታት የአፍሪካ ዲክታተርስ ማህበር ነው። ስለዚህ ከአፍሪካ ህዝብ ጋር ምንም የሚያገናኘው ነገር የለም። በቃ 50 ምናምን ዲክታተርስ አሉ። ያ 50 ምናምኖቹ ማህበር ነው
54
የአፍሪካ ህዝብ የአፍሪካ ሀገራት ህዝቦች ሌላ ማህበር ነው ለፈልጋቸው ለመብታቸው የሚከራከሩ የአፍሪካ ህብረት የዲክታተሮች በቃ ይሄን ነው በደንብ ያየ። እንግዲህ የተባበሩት መንግስታት የሰብአዊ መብት ኮሚሽን የሰብአዊ መብት ምክር ቤት ያራዝማል የምርመራውን የሚለው መጀመሪያ ትንሽ ያስፈራ ነበር። ምክንያቱም እዚህ መንግስት የሰላም ድርድሩ እንዲጸና ማድረግ ላይና እሱ መተግበር ላይ ስለተኮረ መንግስት ተጠያቂ ይሆናል ምናምን በሚል ጫናዎች ስናበዛበት ከዛ ላይ ፈነግጥ ይችላል የሚል ስጋት ስለነበረ አባብሎ የፕሪቶሪያውን ስምምነት እንዲፈጽም ማድረግ ላይ ነበር የተጠቆረው። አሁን ግን እዛው ጋር ተጠያቂ ሲደረግበት የነበረውን ነገር ሌላ ቦታ እየፈጸመው ነው። ስለዚህ በተለይ የአውሮፓ ሀገራት የምዕራብ አውሮፓ ሀገራት አሜሪካና ሌሎች እነዚህ የሊበራል ዴሞክራሲ የሚከተሉ ሀገራት ቦት ሊያረጉ ይችላሉ ይከተሉ የሚለውን ግን የአፍሪካ ሀገራት እና እነዚህ በሩሲያና ቻይና ስር ያሉ እነሱ ይቋረጥ ሊሉ ይችላሉ እና ትንሽ ያሰጋል። ይመርመር የሚለው እንኳን ቢያሸንፍ በጣም በጥቂት ሊዩነት ሊያሸንፍ እንደሚችል ነው የሚገመተው። ግን በጣም በተለይ የአፍሪካ አባል ሀገራት
በጣም ችግር
አለ። ትንሽ ፈታኝ ነው እና በጣም ነው የሚያሳዝነው። ግን የመጀመሪያውን ሪፖርት ላይ የሰው
በጣም
የጦር ወንጀል ተፈጽሟል፣ በሰብአዊነት ላይ የተፈጸመ ወንጀል አለ ሊያስብሉ የሚችሉ ነገሮች አሉ ብለህ እዛ ድረስ ደርሰህ ከዛ በኋላ ግን የመጨረሻ ምርመራውን ሳታደርግ ይሄ ነገር አየር ላይ ተበትኖ ይቅር ማለት በሰብአዊነት ላይ መቀለል ነው።
በነገራችን
ዓለም ዳኛ የሌላት ምድር፣ ዳዎች ፍትህ የማያገኙባት ምድር፣ አስፈሪ ምድር መሆኗን ነው የምናይበት። ይሄ እንትን እንዲህ የማይራዘም ከሆነ
እሱ ብቻ አይደለም። ብዙም እነዚህ ሀያላን መንግስታት ሆነ የተባበሩት መንግስታት ከራሳቸው የተባበሩት መንግስታትም ተው ሀያላን መንግስታት የምንላቸው ሙሉ ከራሳቸው ጥቅምና እንትን ብቻ ነው። ለዚህ ለኮሚቴ እድሜ መራዘም ትልቁ እድል ያለው አውሮፓ ላይ ነው። በብዛት አውሮፓ ሀገሮች ናቸው እንትን የሚያደርጉ። አሜሪካን ከራሱ አኳያ ነው የሚሄደው። እንደውም አሁን ባለፈው እንትን የአባይን ግድብ በተመለከተ መንግስት እንትን ለማድረግ የሚፈልገው ነገር አለና ብዙም መጫን የሚፈልግ አይመስለኝም። ምክንያቱም የአባይ ነገር ብዙ ነገሮች አሉት። እንደው ዛሬም እናወራለን ብዬ ነበር፣ ምንም ጊዜ የሚለን እሱን ለማውራት። ለማንኛቸውም ግን ብዙ የራሱን የቻሉ ችግሮች ስላሉበት ሳይመረመር ምንም ነገር ሳይደረግ የሚያልፉ ነገሮች አደጋው እየበዛ አምባገነኖች እየበዙ የሰው ህይወት በቃ ዝም በቃ ሞተ በቃ አይነት ነገር የሚሆንበትን ነገር ነው የምናመቻቸው የሚል ግምት ነው ያለኝ። ሌላ ጓል ሂድልህ። ባለፈው ሳምንት ስለ ትግራይ ክልል እናወራ ነበርና እንደ በጣም መሰረታዊ የሆነ ነገር እንትን ያደረገው ተቃዋሚ ድርጅቶችም ሆነ መንግስት ነገሮችን እያየ መሄድ አለበት የሚል ነገሮች ነበሩና በዚህ ባለፈው ሐሙስ ለታ ትንሽ ሮብ ሐሙስ ግጭቶች ተፈጥሯል በተቃዋሚ ድርጅቶች እና በክልሉ መንግስት ጊዜያዊ መንግስት እና ጌታቸው ረዳም የሰጠው በጣም አስደንጋጭ የሆኑ ቃላቶች፣ ንግግሮች አሉ። እሱንም ተመልከትና እንደው ዝም ብለህ ስትመለከተው የውጭ ያሉ ዓለም አቀፍ የትግራይ ምሁራንም ያወጡት እንትን አለና አንድ ወደኋላ ልመልስና ከዛ ብንጀምር እንደው ይሻለኛል። ይሄን ነገር ለዚህ ነገር ጌታቸው ረዳ ወደ ስልጣን እንደመጣ የተናገረው አንድ ነገር አለ ሰዎች ዘንግተውት ሊሆን ይችላል ፓርቲና መንግስት መለየት አለበት ብሎ ተናግሮ ነበር ታሳውስ ከሆነ ምናልባት እንደዚህ ሁሉ ቀውስ ዛካዊ ላለው ቀውስና ነገሮች እንዲበላሹም ሆነ ተቃዋሚዎቹም ያላግባብ እንዲሄዱ የሚያደርገን ያላግባብ እየስል ከመከንትን ሳይሆን ወቅቱና ያካባቢውን ነገር የተመለከቱ አልመሰለኝም ብዬ ከመስለምል ነው መጣይ መጠየቃቸው ምንም ችግር የለውም አጠየቃቸው ምንም ችግር የለውም ግን አቀማለው ወይ መንግስት የክልሉ መንግስት እነሱ የጠየቁትን ጥያቄ ሰራተኛ የጥረታ መክፈል የተበተኑ ተፈናቃዮችን ወደ ቦታ መመለስ የክልሉን ዳር ድንበር ማስከበር የሚባሉትን ነገር አቀማለው ወይ ወደሚለውም ስለሚሆብኝ ነው ሲበዙ ላይ እንትን እናደርግ አጠራል ቆይታ እናደርግ ሰዓታችን እያለቀ ስለሆነ እንዴት አየኸው?
እሺ በመሰረቱ ተቃዋሚዎቹ በዋናነት ያዝነው ያሏቸው ጥያቄዎች የክልሉ መንግስትም የያዛቸው ናቸው። አሁን ግን የይዘው የቀረቡበት መንገድ ምንድን ነው? የፌደራል መንግስት ነው የሚጠይቁት የክልሉ መንግስት ነው ነው ግራ ነው የሚጠይቁት? የክልሉ መንግስቶቹ ነገር ለምሳሌ የወሰን የትግራይ ወሰንን የማስከበር ጉዳይ
አዎ
ለፌደራል መንግስቱ ነው የተሰጠው በፕሪቶሪያው ስምምነት። ስለዚህ የፌደራል መንግስቱ ይሄንን ነገር የሚያደርጋቸው ተፈናቃዮችን መመለስ ተጠያቂነት እነዚህ ነገሮች በሙሉ የፌደራል መንግስቱ ነው በኃላፊነት የወሰደው በፕሪቶሪያው ስምምነት መሰረት። ትግራይ ክልል ኢንትሪም መንግስት ይቋቋማል፣ ሰራዊቱ ትጥቁን ይፈታል። እነዚህ ነገሮች ከፌደራል መንግስቱ ጋር ሆኖ ከማስፈጸም ውጪ ምንም አቅም የለውም። አይ አላደረክም ብሎ ወደ ጦርነት መግባት ምንም ክልሉ አፎርድ የሚያደርገው ነገር አይደለም። አሁን ባለው ሁኔታ አሁን ምንድነው ማንን ነው ማፋጠጥ የሚፈልጉት ነው? ዝም ብለህ ስታየው ጥያቄውን የፌደራል መንግስቱ ያነጣጠረ አይመስልም። የፌደራል መንግስቱ ያነጣጠረው ከሆነ እኮ በጣም ስትሮንግ መግለጫዎችን የፌደራል መንግስቱ ፌል አድርጓል ብለው የፌደራል መንግስቱን አድሬስ ማድረግ ይችላሉ።
ቃል የገባውን ነገር አላደረገልን ማለት ይችላሉ።
አላደረክም አሁን ተፈናቃዮች አልተመለሱም ብለው የሚቆጡት የኢንትሪም መንግስቱ ነው። የኢንትሪም መንግስቱ ለዚሁ እየሰራ አይደለም አዲስ አበባ እየተመላለሰ ግን አስገድዶ ሊያደርገው አይችልም ወይም አይ እምቢ ካልክማ ራስህ ያደርገዋለሁ ሊል የሚችልበት ሁኔታ ላይ አይደለም። ወሰን ማስከበሩን እንደሱ ሊያደርገው አይችልም። ተጠያቂነቱን እንደሱ ሊያደርገው አይችልም። ስለዚህ በዘዴ ከምዕራባውያንም ጋር እየተነጋገሩ ይመጣሉ እኮ ዲፕሎማቶች ትግራይ ደርሰው ይመለሳሉ። እና ስራው እየተሰራ ነው፣ ግን አግሬሲቭሊ ሊሄድበት የሚችልበት አይደለም። በቃ እዛ አቋም ቁመና ላይ አይደለም ያለ ክልሉ መንግስት። ስለዚህ እነሱ ፓርቲዎቹ የክልሉ መንግስት ላይ ሳይሆን ተቃውሟቸውና ጫና መሆን ያለበት ሌላውንም ውጭ ያለውንም ዓለም አቀፍ ማህበረሰቡን ማስተባበር የፌዴራል መንግስቱ ላይ ነው። እንደዚህ ሲሆን የህወሓት ወይ የክልሉ ጊዜያዊ መንግስት አጋዥ
እዛው ላይ
መሆን የነበረበት አሁን
እዛው ላይ ሰዓታችን እንትን ለመቆጠር እዛው ላይ እያለህ የክልሉ የደህንነት የጸጥታ ችግር ደግሞ ትልቁ አንዱ ትልቅ በጣም ችግር አለ። ብርቅ አሁን ባለፈው ሳምንት ለምን እሱ ላይ እዛ ብቻ እናተኩራለን አዋሳንም ሌሎችንም ከተሞች ችግሩን ማየት ነበረባቸው የሚል ነገር ነበር። ግን አንዳንድ ነገሮችን ስትመለከትና የጌታቸውንም ንግግር ስታዳምጠው ለዚህ ነው ጌታቸው መጀመሪያ የተናገረው ነገር ፓርቲና መንግስት መለየት አለበት የሚለው ነገርን እሱን መሰረት አድርግና ተመልከተው። ደህንነቱንም ጸጥታውንም እሱም ደግሞ አሁን ትኩረት ያለበት ሰዓት ለመቆጠብ ብዬ ነው።
የትግራይ ውስጥ ያለው ወንጀልና የጸጥታ ጉዳይ ኢትዮጵያ ውስጥ በሙሉ ነው የጸጥታ ችግር ያለው። የዚህ ወንጀል የደረቅ ወንጀል ሁሉም ቦታ ነው ያለው። ትግራይ ውስጥ ምናልባት በዛ ሊባል የሚችልም ከሆነ እንደውም በጣም ከቁጥጥር ውጭ ሆኖ እንደው ሰው ከቤቱ በራፍ ወጥቶ ደጃፍ ላይ መቆም የማይችልበት አለመሆኑ ነው ያስገርመው። እንደውም እና አሁን ካለው የክልሉ መንግስት ኔግሊጀንስ ህግ ማስከበር ካለመፈለግ የመነጨ ሳይሆን ለሁለት አመት የተካሄደው ጦርነት ክልሉ ላይ የፈጠረው ኢኮኖሚያዊ ማህበራዊ ሁኔታዎች ጋራም ተያይዞ የመጣ ነገር ነው እና የዛኛው ሃንጎቨር ነው የጦርነቱም ሃንጎቨር ነው በቃ የዚህኛው መንግስት መስልቻ ሳይሆን የፌደራል መንግስቱ ክልሉ ላይ የፈጸመው ነገር የሚበላው የሌለው ብዙ ሰው ነው ያለው ደካማ ፖሊስ እንዲኖር አድርጓል ደካማ የመንግስት መዋቅር እንዲኖር አድርጓል ተፈናቅለው መጥተው የሚበሉት የሌላቸው ሰዎች እርዳታ ማድረግ የማይቻልበት እርዳታ የማይሰጥበት ሁኔታ ነው ያለው ወንጀል ይበዛል ፖሊሱ የፖሊሱ መዋቅር ድሮ የነበረው ጥንካሬ የለውም እነዚህ ነገሮች ሁሉ ተያይዘው ነው መታየት ያለበት የጦርነቱ ሁለት አመት የተካሄደው ዘግናኝ ጦርነት ውጤት ነው ከዚህ አንጻርም ነው የሚታየው እንግዲህ ፓርቲና መንግስት መለያየት አለበት እኛ ሀገር ፓርቲና መንግስት ተለያይተናል ጥሩ ነው የመጀመሪያ ነው በሀገራችን የትግራይ ክልል የጊዜያዊ መንግስቱና የህወሓት ሊቀመንበርና ፕሬዚዳንቱ ተለያይተዋል የመጀመሪያው ነው መሆን የነበረበት እንደዚህ ነው እኛ ሀገር ግን ልማዱ የለም ፓርቲ ቁጭ ብሎ የገዢ ፓርቲ ሆኖ የፓርቲ ስራዎችን እየሰራ መኖር አይችልም መንግስት መሆንን ነው የሚያውቀው ስለዚህ ፓርቲው በመንግስት ስራ ውስጥ ኢንተርፌር የሚያደርግ ወይም ደግሞ ራሱ እንደ መንግስት ሲሰራ ስለነበረ የቆየው በጎን በኩል የመንግስት መዋቅርን ሳይጠብቅ ስራ እየሰራ ሊሆን የሚችልበት ነገር ሁሉ ሊኖር እንደሚችሉ የሚያመለክቱ ነገሮች አሉ። እኔ አሁን ዘግነው ነው ያለው ኮስ ለፓርቲ ይቀርባል የተባለው ይሄ መንግስት የማያውቃቸው እስር ቤቶች የተባለው ጉዳይ ማን ነው እሱ ይሄንን ያደረገው? አርሚው ተበትኗል የለም ማፊያ ነው እንዳትል ይህ ሊሆን ይችላል እና ምናልባት ራሱ ፓርቲው ውስጥ ያለ ነገር ራሱ ፓርቲውን እንደ መንግስት ስለሚያይ ዝም ብሎ ወንጀል የፈጸሙ ሰዎች ወር ስርዓቱን የተቃወሙ መንግስት ለመገልበጥ ያሴሩ ከሻቢያ ጋር ምናምን የሚል ነገር እየሰበሰበ እያሰረ ይሆን ሁሉ እስከምትነዝረት ነው እና
እኔ ከአዲስ አበባ መንግስት ጋር የተገናኘም ሊሆን ይችላል የሚል ምክንያቱም የአዲስ አበባ መንግስት በተቻለው መጠን ዛካቢ ሰላም ዲኖር የሚፈልግ አይመስለኝም ሰላም መኖር አለመፈለግ ብቻ ሳይሆን እንደ ምክንያት ተጠቅሞ ለካማራ ክልል እንደገባው መከላከያ ሰራዊት ካለ ነው መከላከያ ይጂ ጋባለሁኝ ደህነትና ሰላስ ከብር ብሎ ሌላ ጣጣውስ ለምን ገባበት ነገር
ነው ክልሉን ደህነት አሰከባለሁ ብሎ ሌላ ዝብርቅርቅ ነገር ላይ
አው ያ ደሞ አማራ ክልል ያለውን ነገርም ደሞ ለፖለቲካሊ ለመምታትም ይመቻዋል እንትን ያድርና እነሱም ታዛቢ ያሰብኩኝ ነበርና እሱን ማስበይ ነውና ብዙ ነገሮች አሉት ይጣራ የሚባለው ጥያቄ መጥቷል መጣራቱ ጥሩ ነው ሲንግዲ ያሉን መጭ ምን እንደሆነ
አይ ፍትህ ሚኒስትር ጥያቄ አቅርቧል ጥሩ ነው እሱ ለአንድ የፍትህ አካል ከኤክስኪዩቲቭ ተጥሎ ታንካራ ኢንስቲትዩት ሆኖ ፍትህን የሚያስከብር መሆን አለበት ስለዚህ ሐሙስ ለት የተፈጸመው ነገር ይጣራ የሚል ጥያቄ አስተዋል ኢን ፕሪንሲፕል ጥሩ ነው መሆን ያለበት ነው ግን ዋናው ነገር ተቃዋሚ ፓርቲዎች ለክልሉ ዘላቂ ሰላምና መረጋጋት የሚያስቡ ከሆነ ዝም ብሎ የተቃወምክ ለፌደራል መንግስቱ ክልሉ ላይ ጫና የሚያሳድርበትን መንገድ ማለት ፌደራል መንግስቱ ጤናማ አይደለም
አዎ
ኢንተርፌር አደረገ ማለት እዛ ሌላ የቀረው ክልል ላይ የሆነውን ራስ መታት ሁሉ ይዞም ይመጣ የትግራይ ክልል ደግሞ ያቀዋል አንድ ለዚህ መንገድ መክፈት ነው ከዚህ ውጪ ሌላ የሚያመጡት ነገር የለም የክልሉ መንግስት አቅቶት ህግና ስርዓት ማስከበር አቅቶት አሁንም ካለው የከፋ ነገር ቢመጣና ቢወገድ እንኳን እነዚህ ፓርቲዎች ብዙዎቹ አቋማቸውን ስታዩ በጣም የተቀራረበ ነው ራሳቸው አንድ ወይም ሁለት ፓርቲ መሆን እየቻሉ መግባባት ያልቻሉና በጣም ትንሽ ማህበራዊ መሰረት ያላቸው ፓርቲዎች ስለዛሉ ሊረከቡ ይችላሉ ብለመገመት ያስቸግራል ስለዚህ ምንድነው የሚሆነው ሌላ እነሱ ያላሰቡት መንገድ ወይ ብልጽግና በጣም ጉልበት ያለው ፓርቲ ስለነበረ እዛ አዲስ አበባ እያደራጀ ያለውን እንደርታ ምናምን የሚባለውን አምጥቶ ያስቀምጥላቸዋል ከዛ ማኒፑሌት ሲያደርጋቸው ይኖራልና ለእንደዚህ አይነት ነገር መንገድ እየከፈቱ ነው በጣም ጥንቃቄ ማድረግ አለባቸው ችግሮች ሊኖሩ ይችላሉ ችግሮችን እኔ እንደሚሰማኝ አሁን በያዙበት መንገድ መያዝ ለችግሩ ለክልሉ ችግር ዘላቂ መፍትሄ ያመጣል ክልሉን ሊወጣበት ወደማይችልበት አደገኛ ነገር ውስጥ ነው የሚሰጠው እና በጣም ቢቀለቀቁ ጥሩ ነው። እና የእንትናውን መግለጫ አይቼዋለሁ፣ የትግራይ የምሁራንና የባለሙያዎች ማህበር በጥንቃቄ ነው መግለጫውን ያወጡት። ያተኮሩት ሴኪሪቲ ላይ ነው እና የክልሉ ራሱ ህዝብ ወኪል የሌለው መሆኑ፣ የኢንትሪም መንግስቱ የህዝብ ካውንስል የሌለው ስለሆነ የዛ ካውንስል አስፈላጊነት ላይ እና የፖሊስ አወቃቀሩ ማጠናከር ላይ ነው እንጂ ተቃዋሚዎቹ የያዙት መንገድ ትክክል ነው፣ የክልሉ መንግስት ደካማ ነው፣ ከድክመቱ የመነጨ ነው፣ ተፈናቃይ ይመልስ፣ ወሰን ያስመልስ ብለው እንደዛ እንዳልሆነ ገብቷቸዋል። እና የፖለቲካ ፓርቲዎቹ የነዚህ በጣም በርካታ ምሁራን የትግራይ ምሁራንን የያዘ ነው እና እሱም ቢመለከቱት ጥሩ ነው። ላለሽ
ሰዓታችን አለቀች። ስለይ በጣም የማመሰግነው አሸናፊ፣ መልካም በዓል ይሁን። አድማጮች መልካም በዓል ይሁን። በሚቀጥለው ሳምንት የምንገናኘው 860@love860.com ገብታችሁ አዲስ አፕሊኬሽን ዳውንሎድ አድርጋችሁ በሱ መጣችሁ ትኖራችሁ። ከሁለት ሰዓት ጀምሮ በ860 ኤኤም ላይ ነው የምንገናኘው። በሚቀጥለው ሳምንት የሚቀጥለው አዲስ ዓመት ማለት ነው። በአዲስ ዓመት አዲስ ስቴሽን እንገባለን። እስከዛው ድረስ ግን መልካም በዓል ይሁንላችሁ ለእናንተን ለቤተሰቦቻችሁም። አስፈላጊ ከሆነ ስልክ ቁጥራችን 404-787-2010 404-787-2010 404-787-2010 እናመሰግናለን ስላዳመጣችሁ። ደህና ሁኑ። Yes, only joy said I.